ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
አንደኛ እስከ አስረኛ ክፍል የተዘጋጁት መጽሐፍት ለተማሪዎች ያው በሀገራችን ደረጃ የግዕዝ ቋንቋ በማንኛውም የግዕዝ ቋንቋ በደረጃው ማወቅ ለሚፈልግ ግለሰብም ሆነ ማህበረሰብ በአጠቃላይ እንዲጠቅም ሆኖ የተዘጋጀው
የግዕዝ ቋንቋን ከአንደኛ ክፍል እስከ አስረኛ ክፍል ላሉ ተማሪዎች የሚያስተምሩ መጽሐፍት ከሰሞኑ ተመርቀዋል። የመጽሐፍቱን አዘጋጅ ናኦሚ ወቅጅራን ነው ቀደም ብለን የሰማናቸው። ከእሳቸው ጋር ያደረግነው ቆይታ ሙሉ ክፍል በምሽቱ ይደመጣል። ይህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚ ዝግጅት እንሻገር። ጋቢና ቪኦኤ ከአሜሪካ ድምፅ ወደ እናንተ የሚቀርብ ልዩ ወጣቶች ላይ የሚያተኩር መሰናዶ ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። የኢትዮጵያ ጥንታዊ የቤተ ክህነትና የቤተ መንግስት የስራ ቋንቋ ሆኖ ያገለግል የነበረው ጥንታዊ የግዕዝ ቋንቋ ከአንደኛ እስከ አስረኛ ክፍል ላሉ ተማሪዎች ለማስተማር የሚያገለግሉ የመማሪያ መጽሐፍት ከሰሞኑ ተዘጋጅተው ተመርቀዋል። መጽሐፍቱ የተዘጋጁት በጋዜጠኛ ደራሲና የግዕዝ ቋንቋ መምህርት ነዋሚን ዋቅጅራ ነው። መምህርት ነዋሚንን ከኤደን ገረመው ጋር ቆይታ አድርገዋል። በመቀጠል ይሰማል።
አንስኢ ርእሰኪ ሰዋሰወ ግዕዝ እምነ አንስኢ ርእሰኪ ሰዋሰወ ግዕዝ እምነ አርድእት ደቅ እስመ በጊዜ ልቅነ አርድእት ደቅ እስመ በጊዜ ልቅነ አንስኢ ርእሰኪ ሰዋሰወ ግዕዝ እምነ የግዕዝ ቋንቋ እናታችን ወይ ራስሽን ቀና አድርጊ። አርድእት ደቅ እስመ በጊዜ ልቅነ በቤትሽ ያደግን ህፃናት ልጆችሽ በጊዜው በሰዓቱ አድገረልሻልና።
በጣም ነው የማመሰግነው መምህርት ኑሃሚን ዋቅጅራ። እስቲ ሙሉ ስምሽን፣ የስራ ኃላፊነትሽን፣ ሙያሽን፣ እውቀትሽን አስታውቂልኝ።
እሺ፣ አመሰግናለሁ። እኔም ተጋባሽ እንድሆን ስላደረጋችሁኝ። መምህርት ደራሲና ጋዜጠኛ ኑሃሚን ዋቅጅራ እባላለሁኝ። የግዕዝ መምህርት ነኝ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመገናኛ ብዙሃን በዋና አዘጋጅነት ነው የማገለግለው በአሁኑ ሰዓት።
እሺ መምህርት፣ ከዚህ ቀደም የተለያዩ መጽሐፍትን ጽፈሻል። ራስሽንም ስታስተዋውቂ ደራሲ ነኝ ነው ያልሽው። እስቲ የጻፍሻቸውን መጽሐፎች ጥቀሽልኝ፣ ከዛን ጀምር።
እሺ፣ አመሰግናለሁ። ያው እንግዲህ የጻፍኳቸው በህትመት ላይ ያልወጡ ወደ 3 መጽሐፍቶች ይኖራሉ። ግን ቀጥታ ለመጀመሪያ ጊዜ ዛሬ 8 ዓመት በአየር ላይ የዋለው ዋናው ማህቶተ ጥበብ ዘልሳነ ግዕዝ የሚለው የግዕዝ ጋይድ መጽሐፍ ነው። ወደ 390 ገጽ። እነዚህ ከአንደኛ እስከ አስረኛ ክፍል ያሉት መጽሐፍት ደግሞ በዛን ሰዓት ከ99 ዓመተ ምህረት ጀምሮ እየተጻፉ ያሉና 2005 ላይ ተጠናቀው የነበሩ 2006 ዓመተ ምህረት ማህቶተ ጥበብ ዘልሳነ ግዕዝ የሚለው የግዕዝ ቋንቋ መጽሐፍ ዋናው ጋይድ መጽሐፍም ሲታተም በጀርባ ቀድመው የተሰሩ መጽሐፍት ተብለው የተገለጹ በጊዜና በሂደት በአሁኑ ሰዓት ለሕዝብ ታትመው የቀረቡት መጽሐፍቶች ናቸው። እንግዲህ እኔ እስካሁን ድረስ 11 የግዕዝ መጽሐፍትን ነው ጽፌ ለሕዝቡ ያደረስኩት።
አሁን ደግሞ በቅርቡ ከአንደኛ ክፍል እስከ አስረኛ ክፍል ላሉ ተማሪዎች አገልግሎት የሚውል የግዕዝ መማሪያ መጽሐፍት አዘጋጅተሻል። መጀመሪያ እንግዲህ እንኳን ደስ አለሽ ለዚህ።
እንኳን አብሮ ደስ አለን። አመሰግናለሁ፣ ክብር ይስጥልን።
እነዚህ መጽሐፍቶች ለማዘጋጀት ምን አነሳሳሽ? ምን ያህል ጊዜ ወሰደብሽ?
እንግዲህ ይህን መጽሐፍት ለማዘጋጀት ዋና መነሻ የሆነኝ ያው ወደኋላ የሚመልሱኝ አንዳንድ ታሪኮች አሉና እኔ የግዕዝ ቋንቋ ትምህርትን ለመማር እድለኛ ሆኜ በደብረ ገሊላ አማኑኤል ካቴድራል አንደኛ ደረጃ ትምህርት ቤት ውስጥ ነው እንግዲህ ለመማር የበቃሁት። ተወልጄ የሚያደግኩት በአዲስ አበባ ልዩ ስሙ አማኑኤል ካቴድራል ቤተክርስቲያን አካባቢ ነው እና መጋቤ ምስጢራት ጌዲዮን መኮንን የሚባሉ መምህር ይሄንን የግዕዝ ትምህርት ሲያስተምሩ እዛው ግቢ ውስጥ ነበርና እዛ ስማር የነበረው እግዚአብሔር ፈቅዶ በተማርኩበት ትምህርት ቤት እሳቸው ከዚህ ዓለም ድካም ባረፉ ሰዓት ተወዳድሬ እዛው ቦታ ላይ የግዕዝ መምህር ሆኜ ነበርና በዛን ሰዓት ከትምህርት ቢሮ እየመጡ በሚጎበኙበት ሰዓት የማስተምራቸውን ሌሰን ፕላንና ዓመታዊ እቅዱንም በግዕዝ ነበርና ማዘጋጀ 1999 ዓመተ ምህረት ላይ በእንዲህ አይነት መልኩ የግዕዝ መጽሐፍት ቢዘጋጅ ለተማሪዎችም ለትምህርት ቢሮም ጥሩ ነው የሚል ኮመንት የተሰጠኝ ስለነበረ ያንን የትምህርት ቢሮ መጥተው የሰጡኝን ሀሳብ መነሻ በማድረግ 2000 ዓመተ ምህረት ላይ በማህበረ ቅዱሳን አቡነ ጎርጎሮስ አንደኛና ሁለተኛ ደረጃ ትምህርት ቤት በግዕዝ መምህርነት ስጋ ሲሸፍን እዚህ በሶስት ደረጃ የተዘጋጁ መጽሐፍት ነበሩ። መጀመሪያ በየዓመተ ምህረቱ ከአንደኛ እስከ አስረኛ ክፍል ያሉትን ከ2000 ዓመተ ምህረት እስከ 2005 ዓመተ ምህረት ድረስ አዘጋጅቼ ተማሪዎቹ እንዲማሩበት ከአስረኛ ዓመተ ምህረት ጀምሮ የተጀመረ ስራ ነው። እንግዲህ እግዚአብሔር ፈቅዶ ዛሬ ለዚህ ደረሰው።
እንግዲህ ረጅም ጊዜ ፈሽቷል። እንደሚባለውም ግዕዝ ጥንታዊ ቋንቋ ነው። ይሁንና ደግሞ እየጠፋ ያለ ነው። ብዙዎች ከቤተክርስቲያን አካባቢ ካሉ ሰዎች በስተቀር ሌሎች ይህንን ትምህርት ለማወቅ ለመማር እንኳን ቢፈልጉ የሚያገኙበት ሁኔታ አልተመቻቸም ነበርና ይህን ያክል ዘመን የግዕዝ ቋንቋ በሌሎች ሀገራት በተለይም ደግሞ ባደጉት በለጸጉት ሀገራት በዩኒቨርሲቲ ደረጃ በሚሰጥበት ሁኔታ ኢትዮጵያ ውስጥ ግን ይህንን ማሳደግ ያልተቻለበት ነገር ምንድን ነው? እስከዛሬ ይዘገይ?
መልካም ጥያቄ ነው። የግድ መነሳትም ያለበት ጥያቄ ነው። የግዕዝ ቋንቋ ያው ታሪካችንን ስንረዳው እስከ 12ኛው መቶ ክፍለ ዘመን ድረስ በኢትዮጵያ ብሔራዊ የቤተ ክህነትና የቤተ መንግስት ቋንቋ ሆኖ ሲያገለግል እንደነበረ ያው ከታሪክ የምንረዳው ነገር ነው። ከዛጉዌ ስርወ መንግስት በኋላ የአማርኛ ቋንቋ በግዕዝ ቋንቋ ተተክቶ የግዕዝ ቋንቋ የቤተ ክህነት ብቻ ሆኖ እንዲቀር ነው የተደረገው። እና እንግዲህ እስካሁን ድረስ ይሄ ነገር ተራዝሞ እዚህ ደረጃ ያልደረሰበት ምክንያት የግዕዝ ቋንቋ የቤተ ክህነት ወይም የቤተ ክርስቲያን ቋንቋ ነው የሚል እሳቤ ስለነበረ ነው። ነገር ግን እውነታው ያ ሳይሆን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስርዓተ አምልኮዋን ትምህርቷንና መንፈሳዊ እሴቷን የምታስተላለፍበት ቋንቋ የግዕዝ ቋንቋ ቢሆንም የግዕዝ ቋንቋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ቋንቋ ብቻ አይደለችም። ነገር ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት የግዕዝ ቋንቋ የአደራ እናት ናት። የአደራ ቋንቋ የሆነውን የግዕዝ ቋንቋ በስርዓተ አምልኳ በአብነት ትምህርቷ እየተጠቀመች ጠብቃ ለዛሬው ትውልድ ያስተላለፈች ነች። እና ትልቁ እስካሁን ድረስ ታቅፎ የቀረበት ዋናው ምክንያት ምንድን ነው? የግዕዝ ቋንቋ የቤተ ክህነት ቋንቋ ነው፣ በተለይም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ብቻ ነው የሚል የተሳሳተ አመለካከት ስላለን ነው። የግዕዝ ቋንቋ የሁሉም ቋንቋ ነው፣ የህዝብ ቋንቋ ነው፣ የዓለም ቋንቋ ነው፣ በተለይ የኢትዮጵያ ቋንቋ ነው። ነገር ግን ከሃይማኖቱ ጋር ያለው ነገር ምንድን ነው? የግዕዝ ቋንቋን ስንረዳ ሁለት አይነት አስተምህሮ አለው። የመጀመሪያው የአብነት ትምህርት ወይንም ስርዓተ አምልኮ ይባላል። እንደ አረብኛ ቋንቋ የእስልምና እምነት ተከታይ ወገኖቻችን ስርዓተ አምልኳቸውን ይፈጽሙበታል። አረብኛን ቋንቋ በቋንቋ ደረጃ ደግሞ ሁላችንም እንማረዋለን። የግዕዝ ቋንቋም እንደዛው።
ይሄ አንቺ ያዘጋጀሽው የመማሪያ መጽሐፍ ማንኛውም ሰው ምናልባትም በሌላ እምነት ውስጥ ላሉት ሰዎች እንዲያነቡ ወይም ደግሞ እውቀት እንዲያጎለብቱ ለማድረግ የተዘጋጀ ነው ወይ? ምን ምን ነገሮችን አካቷል?
ከአንደኛ እስከ አስረኛ ክፍል የተዘጋጁት መጽሐፍት ለተማሪዎች ያው በሀገራችን ደረጃ የግዕዝ ቋንቋ በማንኛውም የግዕዝ ቋንቋ በደረጃው ማወቅ ለሚፈልግ ግለሰብም ሆነ ማህበረሰብ በአጠቃላይ እንዲጠቅም ሆኖ ነው የተዘጋጀው። በሁለት አይነት ቋንቋ ነው የተዘጋጀው። በግዕዝና በአማርኛ ነው ተተርጉሞ ማለት ነው። ከፊደል ጀምራል፣ ቁጥሮች ኖሩታል፣ መራህያን ወይንም መሪ ቋንቋዎች ወይንም ደግሞ መሪዎች የምንላቸው ይኖሩታል። በተለይም ደግሞ ኮንቨርሴሽን የምንነጋገርበት የምንግባባበት በአጠቃላይ እንደ እንግሊዘኛ እንደ አማርኛ እንደ ሌሎች ቋንቋዎች የመግባቢያ ቋንቋ ነው። ጣይም ሄድ ያለበት ምንድን ነው? ማንኛውም የትምህርት መጽሐፍቶች ሲዘጋጁ በየጊዜው ሪቫይዝድ እየተደረጉ በባለሙያ በሊቃውንት የሚታዩ ስለሆነ 2016 ዓመተ ምህረት ላይ አሁን ባለው ሂደት እየሄድኩ ያለሁት የዚህ ከአንደኛ እስከ አስረኛ ክፍል የታተሙ መጽሐፍት ለምረቃ ተደረሱበት ሰዓት እስከ ትምህርት ሚኒስቴር ድረስ በቦታው ላይ ተገኝተው ባለቤትነትን እንዲያሳውቁ ጥሪ ተደርጎ ነበር። ተወክለው የመጡም ሰዎች አሉ። አሁን እየሄድኩበት ያለሁት ሂደት ምንድን ነው? በትምህርት ቢሮ ደረጃ፣ በትምህርት ሚኒስቴር ደረጃ ቋንቋው ደግሞ በአደራም ይዛ የተቀመጠችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ የወከላቸው ሊቃውንተ ቤተክርስቲያንና የትምህርት ሚኒስቴር ተወካዮች ሆነው ይሄንን መጽሐፍት በአጠቃላይ በማየት ፔዳጎጂካል ቲቺንግ ሲስተሙን በማስተካከል በተሻለ መልኩ አድርገው ለ2016 ዓመተ ምህረት ከግለሰብነት ወደ ሀገር አቀፍነት ወደ ተቋምነት ተረክበው ይህንን እነዚህን መጽሐፍት ለትውልድ የሚያስተላልፉበት ሂደት ነው። እንግዲህ በሄድ የጀመርኩት ከጥቅምት 20 ጀምሮ እንግዲህ ያው አገልግሎት እየሰጠ ነው የሚገኘው።
የመጨረሻው ጥያቄ የሚሆነው የግዕዝ ቋንቋን ለማስፋፋት በቀጣይም ደግሞ በከፍተኛ የትምህርት ተቋማት ውስጥ እንዲሰጥ ለማድረግስ ምን አይነት ነገሮችን አስበሻል? አቀደሻል? ሰው መገንዘብ አለበት የምትይውን ነገር ካለ እዚሁ ላይ አብረሻ ይይዘሽ ንገሪ።
እሺ፣ አመሰግናለሁኝ በድጋሚ። እንግዲህ የግዕዝ ቋንቋ አንዳንድ ጊዜ ስናየው ሂደቱን ያልጠበቀ አካሄድ ሄዷል ብዬ ነው እኔ ማምነው። ለምንድን ነው ይሄንን ያልኩበት ምክንያት? ከጥንት ጀምሮ እኛ ተማሪ ሆነንም ከነበርንበት ጊዜ ጀምሮ በትምህርት ቢሮ ደረጃ በሀገር አቀፍ የማትሪክ ፈተና ላይ የግዕዝ ትምህርት ፈተና ይሰጣል። ሁሉም የሚያውቀው ነው። ከዛ ደግሞ አልፎ የአማርኛ ቋንቋ ተማሪዎች በማይነር ኮርስ ሆኖ የግዕዝ ቋንቋ ይሰጣል። አሁንም ደግሞ በአዲስ አበባ ዩኒቨርሲቲ ደረጃ፣ በባህር ዳርም በተለያዩ ዩኒቨርሲቲዎች በከፍተኛ ደረጃ የግዕዝ ቋንቋ በዩኒቨርሲቲ ደረጃ ይሰጣል። እነዚህ ይሄ ትምህርት እየተሰጠ በላይኛው ሌቭል ላይ እየተሰጠ ያለ አካሄዱን ያልጠበቀ ነው ያልኩበት ምክንያት ከታች ያልተገነባን ህፃን እላይ ማስቀመጥ ነው እየሆነብን ያለው። የኔ ዋናው መልእክት ምንድን ነው? ይሄ ነገር ከታች ጀምሮ ህፃናቱን ከአጸደ ህፃናት ጀምሮ እያስተማርናቸው ብንሄድ እላይ ላለው የትምህርት ለተዘጋጀው የመማር ማስተማር ሂደት ምቹ የሆነ ነገር ነው የሚሆነው። ጠንክሮ ከትምህርት ቢሮ ጀምሮ የሚመለከተው አካላት በሙሉ በዚህ ላይ ጠንክሮ መስራት እንዳለበት መልእክቴን አስተላልፋለሁ።
እሺ፣ እጅግ አብዝቼ አመሰግናለሁ ስለነበረን ቆይታ እንዲሁም ስለሰጠሽኝ ጊዜ።
እኔም አመሰግናለሁ። ክብር ይስጥልን።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ደግሞ ወደ ትግራይ ክልል እናቀናለን። በኢትዮጵያ ትግራይ ክልል ዋና ከተማ መቀሌ የሚኖሩ ወጣቶችና ህጻናት ከሰሞኑ ሰላማዊ ሰልፍ አድርገዋል። በሰልፉ በኢትዮጵያ መንግስትና በክልላቸው መንግስት መካከል የተደረሰው የሰላም ስምምነት በቅርቡ ወደ ትምህርት ቤት እንዲመለሱ እንደሚያስችላቸው ተስፋቸውን ገልጸዋል። በ2015 ዓ.ም ጦርነቱ ከተቀሰቀሰ ጊዜ አንስቶ ላለፉት 2 ዓመታት በትግራይ ክልል የሚገኙ ትምህርት ቤቶችና ሌሎች በርካታ አገልግሎቶች ተዘግተው ቆይተዋል። ዘገባው የአሶሺየትድ ፕሬስ ነው። ስመኝሽ ቆይታ ቀርበዋለች።
በትግራይ ክልል ዋና ከተማ መቀሌ ባለፈው ሳምንት ቅዳሜ የተካሄደው ሰላም ለሁሉም የተሰኘው ሰላማዊ ሰልፍ የተዘጋጀው በትግራይ ልማት ማህበርና በአካባቢው ታዋቂ በሆነው ሰርከስ ትግራይ ትብብር ነው። በፖሊስ ኦርኬስትራ እየተመሩ በከተማዋ የተለያዩ አካባቢዎች ከተዘዋወሩ 600 ሰልፈኞች መካከል ወደ 200 የሚጠጉት ህጻናት ሲሆኑ የሰርከስና ማርሻል አርት ክህሎታቸውን በሰልፉ ላይ ያሳይተዋል። ሩት ገብረ ህይወት በሰልፉ ላይ ተሳታፊ ከነበሩ ህጻናት መካከል አንዷ ናት።
እኔ የሚያስደስተኝ ሰላም መኖሩ፣ እንደገና ወደ ትምህርት ቤት መመለሴ፣ የተፈናቀሉትም ወደ ቤታቸው መመለሳቸው፣ የታመሙትም መድኃኒት ማግኘታቸውና ተጨማሪ ረሃብና ሞት የማይኖር መሆኑ ነው።
የትግራይ ልማት ማህበር ዋና ዳይሬክተር አቶ ተስፋሁነኝ ኃይለማርያም በበኩላቸው በሁለቱ ተፋላሚ ወገኖች መካከል የተደረሰው የሰላም ስምምነት ለትግራይ ህዝብ ወሳኝ ነው ብለዋል።
No nation in the entire globe understands the cost of war.
በዚህ ጊዜ ከትግራይ ህዝብ በላይ ጦርነት የሚያስከፍለው ነዳና የሰላምን ዋጋ የተረዳ ህዝብ በዓለም ላይ የለም። ስለዚህ ለትግራይ የሰላም ስምምነት ማለት ከበባውና እገዳው ይነሳል፣ ትግራይም የቀሪው ዓለም አካል ትሆናለች ማለት ነው። ይሄ የሰላም ስምምነት ለትግራይና ለኔ ያለው ትርጉም ህመምተኞች መድኃኒት ያገኛሉ፣ ተጨማሪ የስቃይና ረሃብ ቀናት አይኖሩም፣ ልጆቻችን ትምህርት ቤት ይሄዳሉ እና ሌሎች በርካታ ጥቅሞች አሉት ማለት ነው።
አሶሲየትድ ፕሬስ በዘገባው የሰላም ስምምነት ቢደረስም በአፈጻጸሙ ዙሪያ አንዳንድ ጥርጣሬዎች እንዳሉ አመልክቷል። የኢትዮጵያ ፌዴራል መንግስት የእርዳታ አቅርቦት ወደ ትግራይ ክልል የተለያዩ አካባቢዎች እየተሰራጨ መሆኑን ቢገልጽም አንዳንድ የትግራይ ነዋሪዎች ግን በቂ አይደለም ማለታቸውንም ይጠቅሳል። በኢትዮጵያ መንግስትና በትግራይ ክልል አመራሮች መካከል በተደረሰው ስምምነት መሰረት የሁለቱም ወገን ወታደራዊ አዛዦች የህወሓት ኃይሎች ትጥቅ የሚፈቱበትን ሁኔታ እየተወያዩ ሲሆን የሰርከስ ትግራይ ጸሐፊና መምህር የሆነው ኢዮብ ብርሃኔ ለሰላም ያለውን ተስፋ እንዲህ ሲል ገልጿል።
እንግዲህ ምንም ለመግለጽ በጣም በቀላል የሚገለጽ ነገር አይደለም። ባይዘወይ ሁሉም ነገር ቃላት ላይገኝለት ይችላልና የቆየንበት ህይወት ምን ላይ ነበር የሚለውን ነገር አይተን ያ ነገር ሁሉም ቆሞሮ ያ ሁሉ የነበረው ችግርና መከራ አልፎ አሁን ደግሞ ስለ ሰላም ማውራት ስንጀምር በጣም ደስታውን መግለጽ ይከብዳል። ምክንያቱም ትግራይ ስለ ሰላም የሚታሰብ ነገር አልነበረም። ሁሌ የምንሰማው ድምፅ የምናየው ነገር ሁሉ ጊዜ ችግርና መከራ ሰቆቋ ስለነበረ
የኤርትራ ኃይሎችና ሌሎች ጥቃት ያደረሱ ኃይሎች ከክልሉ እስካልወጡ ድረስ ተዋጊዎቹ ትጥቅ እንደማይፈቱ የትግራይ ክልል ምልክት እያሳየ መሆኑን አሶሲየትድ ፕሬስ ጠቅሷል። በጥቅምት 2013 ዓ.ም በኢትዮጵያ ፌዴራል ኃይሎችና በትግራይ ክልል ኃይሎች መካከል የተከፈተው ጦርነት ላለፉት 2 ዓመታት የዘለቀ ሲሆን በመቶ ሺዎች ለሚቆጠሩ ወታደሮችና ንጹሐን ዜጎች ህልፈት ምክንያት በመሆኑ ከሁለተኛው ዓለም ጦርነት ወዲህ በአፍሪካ ታሪክ ውስጥ ከፍተኛ ሞት የታየበት አስከፊ ጦርነት መሆኑን አሶሲየትድ ፕሬስ በዘገባው ጠቅሷል። በሰላማዊ ስምምነት ግጭቱ እስከቆመበት ድረስም ከግማሽ ሚሊዮን በላይ ሰዎች ህይወታቸውን እንዳጡም አመልክቷል።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ከሰሞኑ በዚህ በዩናይትድ ስቴትስ ወደ ተደረገ የተቃውሞ ትዕይንትና የሻማ ማብራት ስነስርዓት እናቀናለን። በቻይናውያንና በትውልደ ቻይናውያን የተደረገ ነው። ምክንያቱ ደግሞ በቻይና መንግስት ላይ ያነጣጠረ ነው። እንዲሁም ደግሞ በሀገሪቱ ውስጥ እየተፈጸመ ነው የሚባለው የኮቪድ ወረርሽኝ ቫይረስን ተከትሎ የመጣውን እጅግ ጥብቅ የሆነ ቁጥጥርን የሚመለከት እንደሆነ ተሰምቷል። ቆንጅታዬ ታሰማናለች።
ዩናይትድ ስቴትስ የሚኖሩ ወይም እየተማሩ ያሉ ቻይናውያን ሎስ አንጀለስ፣ ኒውዮርክ እና ዋሽንግተንን ጨምሮ በተለያዩ አካባቢዎች የሻማ ማብራት ስነ ስርዓትና ህዝባዊ ስብሰባዎችን በማካሄድ የቻይና ኮሚኒስት ፓርቲና መሪው ከስልጣን እንዲለቁ ጠይቀዋል። ሃንግ ዋንግ ከሎስ አንጀለሱ ትዕይንት አዘጋጅ ተማሪዎች መካከል አንዱ ነው። ቻይና ውስጥ ሰው እየሞተ ነው ብለዋል ተማሪው ሃንግ ዋንግ። ዩናይትድ ስቴትስ እና ቻይና ውስጥ የቤጂንግን ጥብቅ የኮቪድ-19 መቆጣጠሪያ ፖሊሲ በመቃወም ሰልፎች እየተካሄዱ ነው። ኒውዮርክ በተካሄደ ተቃውሞ ላይ የተገኙት ሊን ጂያው ሜይ ሲናገሩ እንዲህ ብለዋል። ከቤት መውጣት ባለመቻላቸው የቤታቸውን ብድር ክፍያ ለመክፈል ያልቻሉ ብዙ ሰዎች አሉ። ከቤት አትውጡ የሚለው ትዕዛዝ መቀጠሉ ሳይንሳዊ አይመስለኝም። ትክክል አይደለም ነው ያሉት ሊዮ ጂያሜይ። በሎስ አንጀለሱ የሻማ ማብራት ላይ የተገኘችውና ለቤተሰቦቼ እሰጋለሁ በሚል ፍራቻ ማንነቷን መግለጽ ባለመፈለግ ማክስ በሚል ስም ጥሩኝ ያለችው ተማሪ የመንግስቱ ጸረ ኮቪድ ፖሊሲ በሽታው ከሚያደርሰው የበለጠ ጉዳት እያደረሰ ነው ብላለች። ብዙ ሰው የሚሞተው በጥብቁ ፖሊሲ ምክንያት ነው። ረሃብ ሰውን እየገደለው ነው ስትል አስረድታለች። ባለፈው ሳምንት በሰሜን ምዕራብ ቻይና በሚገኝ የመኖሪያ ላይ ረሰው የሰው ህይወት የጠፋበት እሳት ቃጠሎ ተቃውሞውን እንደቀሰቀሰው የሚታወስ ነው። አካባቢው ሙስሊሞቹ ዊገሮች የሚኖሩበት ነው። በመንግስቱ ጸረ ኮቪድ ፖሊሲ የተነሳ የህንፃው በአደጋ ጊዜ መውጫ በር ከውጭ ተቆልፎ ስለነበር ነዋሪዎቹ ከቃጠለው ሊያመልጡ እንዳልቻሉ አንዱ ነዋሪ ለቪኦኤ ገልጸዋል። የእሳት አደጋ ባለስልጣኑ ደግሞ ነዋሪዎቹ ሌላ የአደጋ ጊዜ መውጫ በር መኖሩን አላወቁም ነበር ብለዋል። ዩናይትድ ስቴትስ ውስጥ ያለ የዊገሮች የዜና ማሰራጫ 44 ሰዎች በእሳት አደጋው እንደሞቱ ዘግቧል። ሌሎች ዘገባዎች ደግሞ 4 ሰዎች እንደሞቱ ነው የገለጹት። የሎስ አንጀለሱ የሻማ ማብራት ስብስብ በቃጠለው የሞቱትን ለማሰብ ብቻ አይደለም ያለችው የቻይና መንግስት ይበቀለኛል በሚል ስጋት ኪኪ ብላችሁ ጥሩኝ ያለችው ሌላዋ ተሳታፊ እንዲህ ስትል አስረድታለች።
These 44 fellow citizens also represent every single person.
በእሳት አደጋው የሞቱት 44ቱ ዜጎች እያንዳንዳቸው እያንዳንዱን የቻይና ህዝብ የሚወክሉ ናቸው። እኔም አንቺም ልንሆን እንችል ነበር። ሁላችንም እዚያ ከባድ ቃጠሎ የደረሰበት ህንጻ ውስጥ ልንሆን እንችል ነበር። ዛሬ እኛ ድምጻችንን ካላሰማንና አንዳች እርምጃ ካልወሰድን ዓለም ላይ ስለዚህ ጉዳይ ማንም ሊሰማ አይችልም ብላለች። ሐሚድ ከሪም ደግሞ ቻይናዊ ዊገር ሲሆኑ ዋሽንግተን ውስጥ የአንድ ምግብ ቤት ባለቤት ናቸው። የቻይና መንግስት በዊገሮች ላይ በሚከተለው አፋኝ ፖሊሲ ላይ የተቃውሞ እንቅስቃሴ እንዲያውም ዘግይቷል ባይ ናቸው ሐሚድ።
The Urumqi fire ignited everyone's heart.
የኡሩምኪ ቃጠሎ የሁሉንም ሰው ልብ ነው ያቃጠለው ብለዋል ሐሚድ። ሰው እንዲነሳሳ አድርጓል። ተቃዋሚ ሰልፈኞቹን አከብራቸዋለሁ፣ ደግፋቸዋለሁ። እንደኔ አመለካከት ከሆነ ግን ተቃውሞ ትንሽ ዘግይቷል፣ ቢሆንም አሁንም መደረጉ ጥሩ ነው ብለዋል። ቤጂንግ በሺያንግዣንግ ክፍለ ግዛቷ ላይ ስለምትፈጽማቸው አድራጎቶች የሚቀርቡ ነቀፋዎችን ሽብርተኝነትን ለመታገልና በአካባቢው ጸጥታና ብልጽግና እንዲሰፍን ያደረግኩት ነው በማለት ስታስተባብል ቆይታለች።
አድማጮቻችን፣ በመቀጠል ሳምንታዊው የስፖርት መሰናዶ ይቀርባል። ኬኔዲ አባተ ይቀጥላል።
የፊፋ የዓለም ዋንጫ የሩብ ፍጻሜ ተፋላሚ ሀገራት እየተለዩ ነው። የመጨረሻ 16ቱን ከተቀላቀሉ ብሔራዊ ቡድኖች ውስጥ የሩብ ፍጻሜ ተፋላሚዎችን ለመለየት ቅዳሜና እሁድ በተካሄዱ የጥሎ ማለፍ ጨዋታዎች 4 ብሔራዊ ቡድኖች ወደ ሩብ ፍጻሜ አልፈዋል። ቅዳሜ ኔዘርላንድስ ዩናይትድ ስቴትስን 3-1፣ አርጀንቲና ደግሞ አውስትራሊያን 2-1 በማሸነፍ የመጨረሻ 8ቱን ተቀላቅለዋል። ሁለቱ ቡድኖች በሩብ ፍጻሜው እርስ በርስ ይገናኛሉ። እሁድ ዕለት በተካሄዱ ጨዋታዎች ደግሞ ፈረንሳይ ፖላንድን 3-1፣ እንግሊዝ ደግሞ ሴኔጋልን 3-0 በመርታት ወደ ሩብ ፍጻሜው ያለፉ ሲሆን ሁለቱ ቡድኖች በሚያደርጉት ግጥሚያ ወደ ግማሽ ፍጻሜ የሚያልፈው ሀገር ይለያል። የአፍሪካ ሻምፒዮኗ ሴኔጋል በመጀመሪያው አጋማሽ ጥሩ እንቅስቃሴ ብታደርግም የእንግሊዙ ግብ ጠባቂ ፒክፎርድ ካዳናት የዲያ ሙከራ ውጭ ለግብ የቀረበ ሙከራ ማድረግ አልቻለችም። በማጥቃት የተሳካላት እንግሊዝ በአንጻሩ 4 ኢላማዎችን የጠበቁ ሙከራዎችን አድርጋ 3ቱን ወደ ግብ ቀይራለች። በዓለም ዋንጫው ድንቅ ብቃቱን ያሳየ የሚገኘው ምባፔ በነገሰበት የፈረንሳይና ፖላንድ ጨዋታ ወጣቱ አጥቂ 2 አስደናቂ ግቦችን ከማስቆጠር በተጨማሪ ጂሩ ያስቆጠራትን ኳስም አመቻችቶ ማቀበል ችሏል። ቅዳሜና እሁድ ወደ ሩብ ፍጻሜ በማለፍ የመጨረሻ 8ቱን የተቀላቀሉ 4 ቡድኖች ከየምድባቸው አንደኛ ሆነው ያለፉ ናቸው። ዛሬና ነገ በሚካሄዱ ጨዋታዎች ደግሞ ሩብ ፍጻሜውን የሚቀላቀሉ ቀሪ 4 ብሔራዊ ቡድኖች ይለያሉ። እንግሊዛዊው የፊት መስመር ተጫዋች ራይም ስተርሊንግ የቤተሰቡ ቤት በዘራፊዎች በመሰበሩ ምክንያት የዓለም ዋንጫውን አቋርጦ ወደ አገሩ ተመልሷል። ቤተሰቦቹ በቤት ውስጥ እንዳሉ የታጠቁ ዘራፊዎች ቤቱን ሰብረው መግባታቸውን ተከትሎ ራይም ስተርሊንግ በኳታር የሚገኘውን የእንግሊዝ የዓለም ዋንጫ ቡድን ትቶ ወደ ለንደን መመለሱን የስፖርት መገናኛ ብዙሃን ዘግበዋል። የቡድኑ አሰልጣኝ ጋሬስ ሳውዝጌት ትናንት እሁድ ሴኔጋልን 3-0 አሸንፈው ወደ ሩብ ፍጻሜ ከተቀላቀሉ በኋላ ዜናውን አረጋግጠዋል። ሳውዝጌት ከጨዋታው በኋላ በሰጠው አስተያየት አንዳንድ ጊዜ እግር ኳስ በጣም አስፈላጊ ነገር አይደለም፣ ቤተሰብ ቅድሚያ ሊሰጠው ይገባል ብሏል። አክሎም ስተርሊንግ ወደ ካታር ተመልሶ ቅዳሜ ከፈረንሳይ ጋር ለሚደረገው ግጥሚያ ይደርስ እንደሆን አላውቅም ሲል ተናግሯል። የስተርሊንግ መኖሪያ ቤት በታጠቁ ዘራፊዎች የተሰበረው ቅዳሜ ምሽት እንደሆነ ታውቋል። ይሁን እንጂ ዘራፊዎቹ ስለፈጸሙት ድርጊት እስካሁን በይፋ የታወቀ ነገር የለም። የቼልሲው አጥቂ ስተርሊንግ ህዳር 23 በግል ጉዳይ ወደ እንግሊዝ ከተመለሰው የአርሰናሉ ተከላካይ ቤን ዋይት በመቀጠል ብሔራዊ ቡድኑን ለቆ ወደ ሀገሩ የተመለሰ ሁለተኛው ተጫዋች ነው። ፈረንሳዊቷ ፍራፓር የወንዶችን የዓለም ዋንጫ ጨዋታ በመዳኘት የመጀመሪያዋ ሴት በመሆን ታሪክ ሰርታለች። ሐሙስ ዕለት በአልባይት ስታዲየም የተካሄደውን የጀርመንና የኮስታሪካን የመጨረሻ የምድብ አምስት ጨዋታ በመምራት ስቴፋኒ ፍራፓር በወንዶች የዓለም ዋንጫ ውድድር የዳኘች በታሪክ የመጀመሪያዋ ሴት ሆናለች። የመሃል ዳኛዋ ፍራፓር ጨዋታውን ከረዳቶቿ ብራዚላዊቷ ኒውዛና ከሜክሲኮዋ ካረን ዲያዝ ጋር የመራች ሲሆን የዓለም ዋንጫ ጨዋታ በሶስት ሴት ዳኞች ሲመራ በ92 ዓመታት ታሪኩ የመጀመሪያው ነው። ፍራፓር ለዓለም ዋንጫው ዳኝነት ከመመረጧ በፊትም ቢሆን የወንዶችን ጨዋታ በመዳኘት ትልቅ ልምድ አላት። እንደ ጎርጎሮሳውያኑ በ2019 የፈረንሳይ ሊግ አንድ ጨዋታን በመምራት የመጀመሪያዋ ሴት ዳኛ እንዲሁም ከአንድ ዓመት በኋላ የወንዶች ሻምፒየንስ ሊግ ጨዋታን በመምራት ቀዳሚዋ ሴት መሆንም ችላለች። ፊፋ 6 ሴት ዳኞችን ለዓለም ዋንጫ ወደ ካታር እንደሚያቀኑ መግለጹ ይታወሳል። ፍራፓር ሜክሲኮ ከፖላንድና ፖርቹጋል ከጋና ጋር ባደረጉት ጨዋታ ላይም አራተኛ ዳኛ ሆና መርታለች። በዋና ዳኝነት በመራችው የጀርመንና ኮስታሪካ ጨዋታ የአራት ጊዜ የዓለም ሻምፒዮኗ ጀርመን 4-2 ብታሸንፍም ከምድቧ ግን ማለፍ አልቻለችም። በመጨረሻም ከዓለም ዋንጫ ዜናዎች ወጥተን ወደ አትሌቲክስ ስንሻገር በቫሌንሲያ ማራቶን አትሌት አመኒ በሪሶ የርቀቱን ሶስተኛ ፈጣን ሰዓት በማስመዝገብ አሸንፋለች። ትናንት እሁድ ህዳር 25 በስፔን ቫሌንሲያ በተካሄደው የዓለም አትሌቲክስ የፕላቲኒየም ደረጃ የማራቶን ውድድር ኢትዮጵያዊቷ አትሌት አመኒ በሪሶ የስፍራውንና የኢትዮጵያን ክብረ ወሰን በመስበር በአንደኝነት ማሸነፍ ችላለች። አትሌቷ ርቀቱን ያጠናቀቀችበት 2 ሰዓት ከ14 ደቂቃ ከ50 18 ሰከንድ የዓለም ሶስተኛው የማራቶን ፈጣን ሰዓት ሆኖ ተመዝግቧል። ባለፈው ነሐሴ ወር የሜክሲኮ ከተማ ማራቶንንም በድል ያጠናቀቀችው የ31 ዓመቷ አትሌት አመኒ ከትናንቱ የቫሌንሲያ ድሏ በኋላ በሰጠችው አስተያየት ዛሬ ያሳካሁትን ማመን አልቻልኩም፣ ስፍራው፣ አየሩ፣ ህዝቡ፣ ሁሉም ነገር ድንቅ ነበር፣ በጣም ተደስቻለሁ ማለቷን የዓለም አትሌቲክስ መረጃ ያሳያል። ውድድሩን በአንደኝነት ታሸንፋለች በሚል ከፍተኛ ቅድመ ግምት ተሰጥቷት የነበረችው የ 10,000 ሜትር የዓለም ሻምፒዮኗ አትሌት ለተሰንበት ግዳይ ደግሞ 2 ሰዓት ከ16 ደቂቃ ከ48 ሰከንድ በመግባት የራሷን ፈጣን ሰዓት በማስመዝገብ የቫሌንሲያውን ማራቶን በሁለተኝነት አጠናቃለች። ኬንያዊቷ ሼላ ቼፕኪሩይ ሌላኛዋን ኢትዮጵያዊት ታዱ ተሾመን አስከትላ በመግባት ሶስተኛ ደረጃን ይዛ አጠናቃለች። በወንዶች ምድብ ደግሞ ኬንያዊው ኬልቪን ኪፕቱም እንደ አትሌት አመኒ ሁሉ የዓለም ሶስተኛውን ፈጣን የማራቶን ሰዓት በማስመዝገብ ውድድሩን በአንደኝነት አጠናቋል። አትሌቱ ውድድሩን ያጠናቀቀበት 2 ሰዓት ከ01 ደቂቃ ከ53 ሰከንድ የስፍራው ክብረ ወሰን ሆኖም ተመዝግቧል። ታንዛኒያዊው ጋብርኤል ጊአይ እና ኬንያዊው አሌክሳንደር ሙቲሶ ሁለተኛና ሶስተኛ ሲወጡ ኢትዮጵያዊው ታምራት ቶላ ውድድሩን አራተኛ በመሆን አጠናቋል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ እናመሰግናለን። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ምህንድስናው ደግሞ እስካሁን ድረስ አብረናችሁ የቆየ ነው ኤልያስ አስማርና እኔ ሀብታሙ ስዩም ነበር። መልካም ምሽት ይሁንላችሁ።